የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኬንያ ጠቅላይ ፍርድ ቤት የተመራጩን ፕሬዚዳንት ዊሊያም ሩቶ ድል ዛሬ ባሰማው ውሳኔ አጥንቋል። የዚህንም ዝርዝር ይዘናል። በዩናይትድ ስቴትስ በየዓመቱ በአውሮፓውያን የቀን አቆጣጠር በመስከረም ወር መጀመሪያ ሰኞ የሚከበረው የሰራተኞች ቀን በዛሬው ዕለት በመከበር ላይ ነው። ነሐሴ 30 ሰኞ 2014 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤላስ አስማረ፣ የቴክኒክ መሐንዲሱ ደግሞ ኔልሰን ሎፔዝ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ። መልካም ምሽት።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሚኒስትሮች ምክር ቤት ባካሄደው 13ኛ መደበኛ ስብሰባው የኢትዮጵያን ባንክ ዘርፍ ለውጭ ኢንቨስተሮች ክፍት ለማድረግ መወሰኑ ተነገረ። የጠቅላይ ሚኒስትር ጽህፈት ቤት ባሳለፍነው ሳምንት መጠናቀቂያ ላይ እንዳስታወቀው የባንኩን ዘርፍ ለውጭ ኢንቨስተሮች ክፍት ማድረግ የዘርፉን አገልግሎቶች በእውቀትና በቴክኖሎጂ ለመደገፍ፣ የአገሪቱን ኢኮኖሚ ከዓለም አቀፍ ገበያ ጋር ያለውን ትስስር ወደ ላቀ ደረጃ ለማሸጋገር እንዲቻል ነው ብለዋል። የኢትዮጵያ የፋይናንስ ዘርፍ ለውጭ ባለሀብቶች ለመክፈት የአዋጅ ማሻሻያ እንደሚደረግ ከዚህ ቀደም የብሔራዊ ባንክ ገዢው ዶክተር ይናገር ደሴ መግለጻቸውን መዘገባችን ይታወሳል። ወደ ትግበራው ከመግባቱ በፊትም በዘርፉ ለውጭ ባንኮች ምቹ ሁኔታን መፍጠር እንደሚያስፈልግ ተናግረው ነበር። በወቅቱ የአሜሪካ ድምጽ ያነጋገራቸው የኢኮኖሚ ባለሙያው የፋይናንስ ዘርፉን ለውጭ ባንኮች መክፈት እንደማንኛውም የፖሊሲ እርምጃ ጥቅምም ጉዳትም እንዳለው ገልጸዋል። ባለሙያው አቶ ጌታቸው ተክለማርያም እነዚህን ጥቅሞች እንዳሉ ሆነው ግን ባንኮች በአግባቡ ካልተመሩ በአገሪቱ ኢኮኖሚ ላይ አሉታዊ ተጽዕኖ ሊያስከትሉ እንደሚችሉ ገልጸዋል። ኢኮኖሚው ለአዳዲስ ችግሮች ተጋላጭነቱ ይጨምራል፣ የአገር ውስጥ ባንኮችም ሊዳከሙ ይችላል ብለዋል። ስለሆነም የፋይናንሱ ዘርፍ ለውጭ ባንኮች በሚከፈትበት ጊዜ ጥቅሙ እንዲያመዝን አገሪቱ አስቀድማ የቤት ስራዋን ማጠናቀቅ እንዳለባት መክረዋል። የኢትዮጵያ መንግስት የባንክ ገበያውን ለውጭ ባለሀብቶች እንደሚከፍት መወሰኑን ተከትሎ ከተለያዩ አካላት በድጋፍና በተቃውሞ የሚሰሙ አስተያየቶችን በማከል ሰሞኑን ይዘን እንቀርባለን። ከፍተኛውና አስከፊው ድርቅ በሶማሊያ በራፍ ላይ መሆኑን የመጨረሻ ማስጠንቀቂያ እየደረሰን ነው ሲሉ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍቲስ ዛሬ ሰኞ ሞቃዲሾ ውስጥ በሰጡት ጋዜጣዊ መግለጫ አስጠነቀቁ። ኃላፊው በመግለጫቸው በድርቅ የተጎዳችው ሶማሊያ ከአስር ዓመት ትንሽ እልፍ ባለ ጊዜ ውስጥ ለሁለተኛ ጊዜ በከፍተኛ የረሃብ አደጋ አፋፍ ውስጥ ትገኛለች ሲሉ አስጠንቅቀዋል። ዛሬ ሰኞ ይለቀቃል የተባለው የምግብና የተመጣጠነ ምግብ ሪፖርት ከጥቅምት እስከ ታህሳስ ባለው ጊዜ ውስጥ ማዕከላዊ ሶማሊያ በባይዶዋና በሃካባ ለሚከሰት ረሃብ ተጨባጭ አመላካቾች መሆናቸውን ግሪፍትስ ተናግረዋል። አገሪቱን ለመጎብኘት ባለፈው አመት ሶማሊያ የገቡት የውጭ ኃላፊው ግሪፍትስ ባለፈው አጭር ቀናት ውስጥ በርካታ ሶማሊያውያን የተሸከሙትን የስቃይ መጠን መመልከቴ ፍጹም ከልቤ አስደንግጦኛል ብለዋል። በተደጋጋሚ ሳይመጣ የቀረው የዝናብ ወቅት፣ ለአስር አመታት የቆየው ግጭት፣ በርካታ ቁጥር ያላቸው ሰዎች መፈናቀልና እጅግ የተጎዳው ኢኮኖሚ በርካታ ሰዎችን ወደ ከፋው የረሃብ ጫና እየገፋቸው ነው ብለዋል ኃላፊው። አሁን ህይወትን ለማዳን በመጨረሻው 11ኛው ሰዓት ላይ እንገኛለን በማለትም አክለዋል። የሰብአዊ ድርጅቶች ለበርካታ ወራት ማስጠንቀቂያውን ሲያሰሙ መቆየታቸው ይታወሳል። የኬንያ ጠቅላይ ፍርድ ቤት ባለፈው ወር በተካሄደው ምርጫ አሸናፊ የሆኑትን የተመራጩን ፕሬዝደንት ዊሊያም ሩቶን የምርጫ ውጤት አጸደቀ። ተመራጩ ፕሬዝደንት የፍርድ ቤቱን ውሳኔ አስመልክቶ የሚከተለውን ተናግረዋል።
And we are truly, truly grateful. And I want to say to the people of Kenya,
ከልብ እናመሰግናለን። ለኬንያ ህዝብና ለኛ እዚህ መድረስ ጥረት ያደረጋችሁትን በሙሉ በርትተን እንሰራለን። አናሳፍራችሁም ለማለት ወዳለሁ።
በነሐሴው ምርጫ በዋናው ተፎካካሪያቸው ዊሊያም ሩቶ በትንሽ ልዩነት የተሸነፉት የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ የምርጫውን ውጤት አስመልክቶ ያቀረቡት አቤቱታ የኬንያው ጠቅላይ ፍርድ ቤት ውሳኔ ውድቅ ያደረገው ዛሬ በሰጠው ውሳኔ ነበር። ሰባት ዳኞች ያሉት ጠቅላይ ፍርድ ቤቱ በምርጫው ድምጽ አሰጣጥ ሂደትና በውጤቱ ላይ ምንም አይነት እክል አላየንም ሲል ውሳኔውን የሰጠው በሙሉ ድምጽ መሆኑን ዘገባውን ከናይሮቢ ያደረሰን ዘጋቢያችን መሐመድ የሱፋ ታውቋል። የዚህ ዝርዝር በምሽቱ የዜና ትንታኔ ይቀርባል። ካለፈው ግንቦት ወር ጀምሮ በሱዳን በደረሰው የጎርፍ አደጋ የሞቱ ሰዎች 112 ሊደርስ እንደሚችል የሱዳን የአገሪቱ ብሔራዊ የሲቪል መከላከያ ምክር ቤት ቃል አቀባይ ዛሬ ሰኞ በሰጡት መግለጫ አስታውቀዋል። በመላ አገሪቱ ቢያንስ 115 ሰዎች በጎርፍ አደጋ መቆሰላቸውን ያመለከቱት ቃል አቀባዩ በአደጋው 85000 መኖሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶችና ሌሎች የመንግስት ተቋማት መጎዳታቸውን ገልጸዋል። ከሟቾቹ መካከል 74 የሚሆኑት በቀጥታ የሰጠሙ ሲሆን 32 የሚሆኑት ቤታቸው ሲፈርስ አብረው የተወሰዱት 6 የሚሆኑት በተያያዘ የኤሌክትሪክ አደጋ የሞቱ መሆናቸውን ቃል አቀባዩ አስረድተዋል። የተባበሩት መንግስታት ባለፈው ሳምንት 18 ከሚደርሱ የሱዳን ክፍለ ግዛቶች መካከል በ15ቱ ውስጥ ቢያንስ 258000 ሰዎች በጎርፍ አደጋ መጎዳታቸውን አስታውቀዋል። በሳምንቱ መጨረሻ በደረሰ የጎርፍ አደጋ 12 ሰዎች መሞታቸው ይታወቃል። የእንግሊዝ የውጭ ጉዳይ ሚኒስትር ሊዝ ትረስ የእንግሊዝ ወግ አጥባቂ ፓርቲ መሪና ጠቅላይ ሚኒስትር እንዲሆኑ በፓርቲያቸው አባላት መመረጣቸው ተነገረ። ትረስ ከቀድሞ የእንግሊዝ ግምጃ ቤት ሹም ሪሽ ሱናክ ጋር የፓርቲውን ከፍተኛ ቦታ ለማግኘት ሲፎካከሩ መቆየታቸው ተመልክቷል። ሚኒስትሩ ትረስ ስልጣናቸውን በሚረከቡበት ወቅት የወደቀው የእንግሊዝ ኢኮኖሚና እየናረ የመጣው የኃይል አቅርቦት ዋጋ ብርቱ ፈተና እንደሚሆናቸው ተነግሯል። ጠቅላይ ሚኒስትር ቦሪስ ጆንሰን መንግስታቸው በሙስናና በኮቪድ-19 ፕሮቶኮል ጋር በተያያዘ ቅሌት ከተወነጀለ በኋላ ባለፈው ሐምሌ ስልጣናቸውን በገዛ ፈቃዳቸው እንደሚለቁ አስታውቀዋል። ትረስ መንግስታቸውን እንዲመሰርቱ በይፋ ወደሚጠይቋቸው ንግስት ኤልሳቤጥ ለመቅረብ ነገ ማክሰኞ ወደ ስኮትላንድ እንደሚጓዙ ሮይተርስ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በየዓመቱ በሚከበረው የሰራተኞች ቀን በዓል ላይ ለመካፈል ዛሬ ሰኞ ወደ ዊስካንሰን እና ፔንሰልቬኒያ ግዛቶች መሄዳቸው ተነግሯል። ባይደን በዊስካንሰን ሚልዋኪ እና በፔንሰልቬኒያ ፒትስበርግ ከተሞች ተገኝተው ስለ አሜሪካውያን ሰራተኞች ክብር ንግግር እንደሚያሰሙ የዋይት ሀውስ ቤተ መንግስት አስታውቋል። ከፕሬዝደንቱ ጋር የሥራ ሚኒስትሩ ማርቲ ዎልሽ አብረው እንደሚጓዙም ተመልክቷል። የካሊፎርኒያው ክፍለ ግዛት የግብርና ሰራተኞች በሰራተኛ ማህበር ምርጫ ድምጽ የሚሰጡባቸውን መንገዶች ለማስፋት ለወሰደው እርምጃም ድጋፋቸውን እንደሚሰጡ ባይደን ትናንት እሁድ በሰጡት አስተያየት አስታውቀዋል። መንግስት ሰራተኞች እንዳይደራጁ የሚያደርጉ መሰናክሎችን ማቆም ሳይሆን ማስወገድ ይገባዋል። ህብረታቸውን መመስረት አለመመስረቱን ግን መወሰን ያለባቸው ሰራተኞቹ ራሳቸው መሆን አለባቸው ብለዋል ባይደን። የካሊፎርኒያ ህግ አውጪዎች ሰራተኞቹ ድምጻቸውን በፖስታ ቤት አማካኝነት መስደድ እንዲችሉ የቀረበውን የህግ ረቂቅ አጽድቀዋል። የካሊፎርኒያ አገረ ገዢ ጋቨን ኒውሰም ግን የህጉ ረቂቅ የምርጫውን ተአማኒነት ለመከላከል መወሰድ የሚገባቸው አስፈላጊ እርምጃዎች የሉትም ሲሉ አሁን ባለበት ቅርጹ እንደማይቀበሉት ቃል አቀባያቸው አመልክተዋል። በየዓመቱ ሰኞ ቀን ላይ የሚውለው የሰራተኞች ቀን በዩናይትድ ስቴትስ ለመጀመሪያ ጊዜ መከበር የተጀመረው እንደ አውሮፓ አቆጣጠር በ1894 መሆኑ ተዘግቧል። ምንም እንኳ በኦፊሴል ባይገለጽም እለቱ የሰራተኞች ቀን የበጋ ወቅት የሚያበቃበት ለተጓዦች ከቅዳሜ እስከ ሰኞ ረጅም የረፍት ቀን ሆኖ የሚውልበትና ለብዙዎቹ ህጻናት የትምህርት ዘመናቸው የሚጀመርበት ቀን ሆኖ እንደሚወሰድ ተመልክቷል። በቻይና ደቡባዊ ምስራቅ ክፍለ ግዛት ዛሬ ሰኞ እኩለ ቀን ላይ በተከሰተ ርዕደ መሬት ቢያንስ 7 ሰዎች መሞታቸውን የአገሪቱ መንግስት መገናኛ ብዙሃን ዘግበዋል። በሬክተር ስኬል ሲለካ 6.8 መሆኑ የተገለጸው የርዕደ መሬት አደጋው የደረሰው ብዙ ጊዜ በሚታይበት ሲሽዋን ክፍለ ግዛት መሆኑ ተዘግበዋል። በአደጋው በደረሰው የመሬት መንሸራተት መኖሪያ ቤቶች ላይ ጉዳት መድረሱንና ኃይል መቋረጡን የመንግስት ዜና ማሰራጫ ሲሲቲቪን ጠቅሶ ሮይተርስ ዘግቧል። በግንቦት 2000 ዓመተ ምህረት በሲሽዋን ደርሶ በነበረው የ8.0 ሬክተር ስኬል ርዕደ መሬት አደጋ ወደ 70000 ሰዎች መሞታቸው ከአሶሺየትድ ፕሬስና ከአጃንስ ፍራንስ ፕሬስ የተገኙ ዘገባዎች አመልክተዋል። የእስራኤል ጦር ታዋቂዋ የአልጀዚራ ጋዜጠኛ በወታደር የተገደለች የሚሆንበት ትልቅ ድል ሊኖር ይችላል ሲል አስታወቀ። ከፍተኛው የእስራኤል ጦር ባለስልጣናት የውስጥ ምርመራውን ውጤት ይፋ ባደረጉበት ወቅት ዛሬ ሰኞ በሰጡት መግለጫ ባለፈው ግንቦት በኃይል በተያዘው ዌስት ባንክ በተደረገው ውጊያ ሸሪን አቡ አክሊህን ከአማጽያን ጋር በማምታታቱ ወታደሩ ተኩስ መክፈቱን አመልክቷል። ይህም ሆኖ ግን ጋዜጠኛዋ ከእስራኤል ጦር በተተኮሰ ጥይት ልትገደል ስለመቻሏ በእርግጠኝነት መናገር አይቻልም ብለዋል። ፍልስጤማውያን ስለግድያው ጥፋተኛ የሚያደርጉት እስራኤልን ነው። እስራኤል በበኩሏ ጋዜጠኛዋ የተገደለችው በአማጽያን ተኩስ ሊሆን እንደሚችል ያስታወቀች ሲሆን ቆይት ብላ ደግሞ ወታደሯ በተኩስ ልውውጡ መካከል በስህተት ሊመታት ይችላል ብላለች። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ነሐሴ 30 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጂት ታየናት፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ድምፅና ምስል አቀናባሪው ደግሞ ራም አክሊን ነው። የሰሜን ኢትዮጵያው ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዘገባው ደርሶናል፣ ከዕለቱ አብይ ርዕስ በኋላ ይቀርባል። ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎችና ንጥረ ነገሮች ወይም ሚነራልስ መከማቸት ምክንያት ነው። ከ80% በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦግዛሌት የተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው።
ዶክተር ተዋበ ከበደን የሰማችሁት የኩላሊት ልዩ ሐኪም ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ ቅንብር በሐኪሙን ይጠይቁ ይመለሳሉ፣ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ። ዳግም የተቀሰቀሰውና ዛሬ 13ኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት አሁንም እንደቀጠለ ነው። አስተያየታቸውን የሰጡ የሰቆጣ፣ የሁመራና ሌሎች ግጭቱ ሲካሄድባቸው የነበሩ አካባቢዎች ከአካባቢያቸው ራቅ ካሉ ስፍራዎች የከባድ ጦር መሳሪያ ድምጽ እንደሚሰማ ተናግረዋል። ለጥቃቱ መስፋፋት በሁለቱ አካላት መካከል ያለው መወነጃጀል በቀጠለበትም በአሁኑ ወቅት የሰላም ጥሪዎች ግን እየቀረቡ ነው። የፕሬዝዳንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር ከዚሁ ከኢትዮጵያ ግጭት ጋር በተያያዘ ካለፈው ሳምንት መጨረሻ አንስተው ወደ አካባቢው እንደሚያቀኑ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። በተያያዘም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በትላንትናው ዕለት ባወጣው መግለጫ የተቀሰቀሰው ጦርነት ቆሞ የሰላም ድርድሩ እንዲቀጥል ሲል ጠይቋል። ኬኔዲ አባተ ዝርዝሩን ይዟል።
በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል እየተደረገ ያለው ጦርነት አሁንም መቀጠሉን ነው በስልክ ያነጋገርናቸው የተለያዩ አካባቢዎች ነዋሪዎች የሚናገሩት። በዋግምራ ዞን ከሰቆጣ ከተማ ወጣ ባሉ አካባቢዎች እንዲሁም በሁመራና በአካባቢው የከባድ መሳሪያ ድምጾች እንደሚሰሙ አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች አስረድተዋል። አንድ የሰቆጣ ከተማ ነዋሪ የሆኑ ለአሜሪካ ድምጽ በሰጡት አስተያየት ይህም ብለዋል።
ሰቆጣን ከተማ ለመቆጣጠር አስቦ ውጊያ ከፍቶብናል። ከቅርብ ጊዜ ድረስ መከላከል ስራ ሲሰራ የነበረ መከላከያ ሰራዊት በፋኖ እና በልዩ ኃይሉ ጥምረት እንዲሁም በሚሊሻው እየተመከተና እየተመለሰ ያለበት ሁኔታ ነው ያለው። እንግዲህ የተኩስ ድምፅ እንግዲህ ከዚህ የመከላከል ስራ ጋር ተያይዞ ይሰማሉ። ግን ቢሆንም ከከተማው ራቅ ያሉና ህብረተሰቡን ብዙ እንደ አዲስ እንደነበረ የሚረብሹ አልነበሩም። አሁን አልፎ አልፎ ድምፅ ተሰማ፣ የከባድ መሳሪያዎች።
ከሁመራና አካባቢው አስተያየታቸውን የሰጡን ነዋሪዎችም እንዲሁ የተኩስ ድምጾች እነርሱ ካሉበት ራቅ ካሉ አካባቢዎች እንደሚሰሙ ነው የተናገሩት።
27 ቀን እስከ 27 28 አጋጣሚ የሚያቀርብ ነበር የነበረው ተኩሱ። አሁን ግን እየራቀ ከሄደ ቆይቷል። አሁን የተረጋጋ ሰላም ነው ያለው እኛ ያለንበት የዋልቃይት አካባቢ። አሁን ውጊያው ከኛ እየራቀ በሄደበት አጋጣሚ ግን ያው ሰላምነቱ ተራርቶ የተገልጸ የነበሩ የንግድ እንቅስቃሴዎች ስራቸውን ጀምረው በተራጋ ሁኔታ ነው ያለው። እኛ ካለንበት ያው የራቀ ነው ይሰማል። በተለይ ጨዋታ አካባቢ ይሰማል እንጂ ውክ ብሎ በእኛ ግንባር ሳይሆን ወደ ሰሜን ወደ ሸራራ አካባቢ
በርቀት ነው አንዳንድ ድምፅ የሚሰማ። የከባድ መሳሪያ ድምፅ ነው የሚመስል ድምፁና ከዚህ ሁመራ ያለው ነገር ምንም ሰላም ነው ያለ ነው።
በተያያዘ ዜና የህወሓት ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያና የኤርትራ ኃይሎች ዛሬም የተጠናከረ ጥቃት ቀጥለዋል ሲሉ ትናንት በትዊተር ገጻቸው ባሰፈሩት ጽሑፍ ከሰዋል። ለዚህ ክስ ከኢትዮጵያም ሆነ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ዛሬ ባሰፈሩት ጽሑፍ በውጭ የሚኖሩ የህወሓት ደጋፊዎች ኤርትራ ላይ የጀመሩትን የስም ማጥፋት ዘመቻ ሰሞኑን አጠናክረዋል ሲሉ ወቅሰዋል። ህወሓት ተደጋጋሚ የሰላም ጥሪዎችን ባለመቀበል በተለያየ አቅጣጫ ጥቃት ከፍቷል የሚለው የኢትዮጵያ መንግስት በበኩሉ የፌዴራል መከላከያ ሰራዊት የተከፈተውን ጥቃት ከመከላከል ባለፈ በራሱ ጥቃት አለመክፈቱን መግለጹ ይታወቃል። ለጦርነቱ መቀስቀስና መስፋፋት ሁለቱ አካላት እርስ በርስ መወነጃጀላቸውን በቀጠሉበት በዚህ ጊዜ ታዲያ የጦርነቱ ተሳታፊ ኃይሎች ጦርነቱን እንዲያቆሙና ለሰላም የሚደረገውን ጥረት አጠናክረው እንዲቀጥሉ የጠየቀችው ዩናይትድ ስቴትስ ይህንኑ ጥሪዋን ለማጠናከር የአፍሪካ ቀንድ ልዩ ልዑካን ወደ ኢትዮጵያ መላኳን አስታውቃለች። የፕሬዝደንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር በሰሜን ኢትዮጵያው ቀውስ ላይ ለመወያየት ከሳምንቱ የረፍት ቀናት አንስቶ ወደ ኢትዮጵያ እንደሚያቀኑ የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ባለፈው አርብ በሰጡት ጋዜጣዊ መግለጫ ገልጸዋል። የልዩ ልዑኩን በቀጥታ ወደ ኢትዮጵያ መምጣትና አዲስ አበባ መግባት በተመለከተ ግን እስካሁን ከየትኛው ማካል የተባለ ነገር የለም። ከትግራይ ውጭ የቀጠለውን የህወሓት ጥቃት፣ የኤርትራን ወደ ግጭቱ መመለስ እንዲሁም የኢትዮጵያን መንግስት የአየር ጥቃቶች ዩናይትድ ስቴትስ እንደምታወግዝ ማይክ ሃመር እንደሚያሳውቁም ዣን ፒየር ጠቁመዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለውም ሲሉም ነው የተናገሩት። ከዩናይትድ ስቴትስ በተጨማሪ ሌሎች የሀገር ውስጥና ዓለም አቀፍ አካላትም ወታደራዊ እንቅስቃሴ እንዲቆምና የሰላም ድርድር እንዲጀመር ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትም ባወጣው ባለ 7 ነጥብ ያቋም መግለጫ ግጭቱን ለመፍታት የተጀመረው የድርድር ሂደት ተቋርጦ ጦርነቱ መቀስቀሱ እጅጉን እንዳሳሰበው ገልጿል። በመሆኑም ግጭቱ ቆሞ የሰላም ጥረቶች እንዲቀጥሉ ጠይቋል። ዶክተር መብራቱ አለሙ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው።
ህወሓት ወደ ሰላሙ ድርድር እንዲመጣ ነው የጋራ ምክር ቤቱ ማጽንኦት ሰጥቶ መግለጫ ያወጣው። ሁለተኛ የውጭ ዲፕሎማቲክ ማህበረሰብም ህወሓት ወደ ሰላሙ ድርድር እንዲመጣ የበኩላቸውን ጥረት እንዲያደርጉ ነው ማሳሰቢያ የሰጠ ነው። ሌላው መንግስት አሁን የጀመረውን የሰላም ጥያቄ ወይም ጥረት አሁንም እንዳያቆም እና ገፍቶ እንዲሄድ፣ ሌላው የዲፕሎማቲክ ማህበረሰብ አፍሪካ ህብረት የጀመረው ድርድር አለ ለምን የማደራደሩ የማሸማገል ስራ እሱንም ለምን እንዳቆመ በደንብ ታውቆ ግፊት እንዲያደርግ ወደ ሰላም ድርድር እንዲመጡ አፍሪካ ህብረት አሁንም ቢሆን ሽምግልናውን በጣም አጠናክሮበት እንዲቀጥል ነው የምንፈልገው።
እንደሚታወቀው ህወሓትም ጦርነቱን እኔ አልጀመርኩም መንግስት ነው የጀመረብኝ የሚል አቋም አለው። ከዛ ውጭ የሰላም ድርድሩን በተመለከተ በአፍሪካ ህብረት እንዲሁም ደግሞ የአፍሪካ ህብረት በሰየማቸው የአፍሪካ ቀንድ ተወካይ በፕሬዝደንት ኦሊሴጎን ኦባሳንጆ ላይ እምነት የለኝም፣ ሌሎች አደራዳሪዎችም እንዲሳተፉ ፈልጋለሁ ይላልና እንዴው በዚህ ላይ የእናንተ ሐሳብ ምንድነው?
እኔ አልጀመርኩም የሚለው ነገር እሱ ባይጀመር እንዴት ከቆቦን ድረስ ይወሩታል? እንዴት ከወልዲያ ድረስ ይመጣሉ? በእኛ በጋራ ምክር ቤቱ በኩል ብዙም እምነት ያለው ነገር አይደለም። ምክንያቱም መንግስት የሰላም አማራጭ ብዙ ፈተናዎች አሉበት። መንግስት የሀገር ውስጥ ብዙ ችግሮች አሉ። ከኑሮ ውድነቱ ጋር ተያይዞ፣ ከሸኔ እንቅስቃሴ በተለያዩ ቦታዎች ያሉት ክፍተቶች ጋር ተያይዞ ወደ ጦርነት ሊያስገባ የሚችለው ምንም ፍላጎት የለውም መንግስት። ስለዚህ ህወሓት በራሱ ጊዜ የቀሰቀሰው ነው። እኛ እንደ ጋራ ምክር ቤት ያው እይታችን ነው። ሶ የአፍሪካ ህብረት አሁን የሚቀጥልበት በኦባሳንጆ እንኳን ባያምኑ በአፍሪካ ህብረት ሊያምኑ ይገባል። ብዙም ጊዜ አፍሪካ ውስጥ ያለው ችግር ሁሌ ለራሳችን ችግር የውጭ ነው የምናስበው እና እስቲ በአፍሪካ ህብረትም ተዳኝተን ወይም ተሸምግለን ወደ ሰላሙ የምንመጣበትን አማራጭ ቢወስዱ የተሻለ ነው የሚል እምነት አለን።
ከአፍሪካ ህብረት ውጭ ያሉ አደራዳሪዎችም በድርድሩ ሂደት ይሳተፉ የሚለውን የህወሓትን ጥሪስ እናንተ እንደ ጋራ ምክር ቤት ትቀበላላችሁ ወይም ትደግፋላችሁ?
ድርድሩ በሚጀመርበት ሁኔታ ቴክኒካል እና ፋይናንሻል ሰፖርት እንዲያደርጉ ነው የምንፈልገው። ስለዚህ የአፍሪካ ችግር በአፍሪካን መፈታት የሚል አቋም ነው ያለው የጋራ ምክር ቤቱ። እነሱ ድጋፍ እና ጫና ከማድረግ ውጪ ውስጥ ገብ ተግባብተው እንዲያደራድሩ ፍላጎት የለንም እንደ ጋራ ምክር ቤት።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግጭቱን በድርድር ለመፍታት ሲደረግ የነበረውን ጥረት በቅርበት ሲከታተል እንደነበረም ያስታወሱት የምክር ቤቱ ሰብሳቢ ዶክተር መብራቱ ከጦርነቱ ዳግም መቀስቀስ በኋላም ምክር ቤቱ መፍትሄ የማፈላለግ እርምጃ መቀጠሉን አብራርተዋል።
የትግራይ ህዝብም እየተወጣ ነው በዚህ ጦርነት ውስጥ። ስለዚህ ህወሓት አንደኛ ለራሱ ህዝብ እዛው ለትግራይ ህዝብ ማሰብ አለበት። መንግስትም ለትግራይ ህዝብ ሊቆረቆር ሊቆጭ ይገባል የሚል እምነት አለ። ስለዚህም ያዋጣው ሰላማዊ ድርድር ነው ለህዝብ ሰላም ከተፈለገ። እዚህ ላይ የጋራ ምክር ቤቱም የበኩሉን አስተዋጽኦ ማበርከት የሚል አቋም ነው እኛ ያለን። ለዚህም ከእንግሊዝ ኤምባሲ፣ ከአሜሪካን ኤምባሲ፣ ከኒዘርላንድ ካሉ ዲፕሎማቶች ጋር እኛ ኮሚኒኬት አድርገናል። በተቻለ መጠን ግፊት አድርገው የውጭ ማህበረሰብ ወይም የዲፕሎማቲክ ማህበረሰብ ሰላማዊ ድርድር በሚጀመርበት ሁኔታ ላይ ብዙ ውይይቶችን አድርገናል። እነዚህን አይነት ስራዎችን እየሰራን ነው ለማለት ነው።
የኢትዮጵያ ካቶሊካዊት ቤተክርስቲያንም ባወጣችው መግለጫ ሁሉም ወገኖች መሳሪያቸውን አስቀምጠው ወደ ሰላም አማራጭ በመመለስ ውይይትንና የዜጎች ሰቆቃ የሚያበቃበትን አማራጭ እንዲያስቀድሙ የሚል ተማጽኖ አቅርባለች። ቤተክርስቲያኗ በግሏም ሆነ ከሌሎች ቤተ እምነቶች ጋር በመሆን ለሰላም ሂደት ትብብር እንደምታደርግም አስታውቃለች። የኢትዮጵያ የሃይማኖት ተቋማት ጉባኤም ባለፈው ሳምንት ተመሳሳይ መልእክት ማስተላለፉ አይዘነጋም። ይሁን እንጂ ከአምስት ወራት በላይ ቆይቶ የነበረው የተናጥል የተኩስ አቁም ስምምነት ተጥሶ ዳግም ጦርነት ከተቀሰቀሰ ዛሬ 13ኛ ቀኑን ይዟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ከብሔራዊው የጋራ መድረክ የፖለቲካ ፓርቲዎች የጋራ መድረክ ወደ ደቡብ ኢትዮጵያ ነው የምንሄደው። በሰሜን ኢትዮጵያ የሚካሄደውን ጦርነት በሰላማዊ ውይይት እንዲቋጭ ሲል በደቡብ ክልል የሚንቀሳቀሱ የ16 ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቅርበዋል። የአሜሪካ ድምጽ ያነጋገራቸው አንድ የሕግና የሰብአዊ መብት ባለሙያ በበኩላቸው ሁለት ወገኖች የድርድሩ አካል የሚሆኑ ጉዳዮችን እንደ ቅድመ ሁኔታ ማስቀመጣቸውን ትተው መነጋገር ከቻሉ አሁንም ለሰላም እድሉ አለ ይላሉ። ከአምስት ወራት የተኩስ አቁም እፎይታ በኋላ ባለፈው የነሐሴ ወር 18 እንደገና የተጀመረው የሰሜን ኢትዮጵያ ጦርነት እንዲቆም ከሀገር ውስጥና ከውጭ የሚደረጉት ጥሪዎች እንደቀጠሉ ነው። ዮናታን ዘብዲዮስ ከሐዋሳ ተከታዩን አጠናቅሯል።
ከአምስት ወራት የተኩስ አቁም ስምምነት በኋላም በያዝነው ወር አጋማሽ አካባቢ እንደገና ያገረሸው ጦርነት ለሰላም ውይይት በነበረው ተስፋ መሃል የመጣ ነበር። እናም ጦርነቱ ቆሞ ተስፋ የጣለበት የሰላም ጥረት እንዲቀጥል የሚደረጉ ጥረቶች ቀጥሏል። በደቡብ ክልል የሚገኙ የ16 ፓርቲዎች የጋራ ምክር ቤት ያወጣው መግለጫም ተመሳሳይ የሰላም ጥሪ የቀረበበት ነው። የምክር ቤቱ ሰብሳቢ አቶ ጎበዘ ጎአም በዚህ ሰዓት መግለጫ ያወጡበት ምክንያት ለአሜሪካ ድምጽ በስልክ ተናግሯል።
የመግለጫው ዋናው መሰረታዊ ነገር በጦርነቱ ምክንያት የተጎዱ የተፈናቀሉና ውድ ህይወታቸውን እያጡ ያሉ የንጹሃን ጉዳይ በአግባቡ ማኔጅመንት መደረግ አለበት። ያ ማለት ሁለቱም ተፋላሚ ወገኖች ለንጹሃንና ለሂማኒታሪያን ጉዳዮች ቅድሚያ ሰጥተው ንጹሃንን ከመግደል ከማፈናቀል እንዲቆጠቡ የሚለውን ለማስመር ነው። ሁለተኛ በጦርነት የሚመጣ መፍትሄ የለም። ጦርነት በባህሪ የሰላማዊ ፖለቲካ ትግል ውድቀት ውጤት ነው የሚለውን ጭብጥ ለመያዝ ነው። ሶስተኛ ደረጃ ሁለቱም ወገኖች የፖለቲካ ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግርና ውይይት ድርድር መፍታት አለባቸው የሚለውን ለሁለቱም ወገኖች እንዲደርስ ለማድረግ ነው የተፈለገው።
ምክር ቤቱ ጦርነቱ በሰላም ድርድር እንዲቋጭ ጥሪ ያቀረበው በጦርነቱ ተሳትፎ ላላቸው ወገኖች በሙሉ እንደሆነም ገልጿል። በየክልሉ አሉ በማለት የገለጿቸው የታጠቁና ሸማቂ ቡድኖች መሳሪያቸውን አስቀምጠው ልዩነታቸውን በንግግር እንዲፈቱም ጠይቋል።
በሀገሪቱ ውስጥ ጦር መሳሪያ ታጥቆ የዜጎቹን ሰላምና ደህንነት ለመጠበቅ ኃላፊነት ስልጣን የተሰጠው መንግስትና መንግስት ብቻ ነው። ከመንግስት ቀጥታ ኃይል ውጭ በተለያዩ ክልሎች ናቶል ህዋት በተለያዩ ክልሎች የየራሳቸው ነጻ አውጪ፣ የየራሳቸው መከላከያ ኦር የየራሳቸው ታጣቂ ቡድን አለ። ያ ሁሉ ቡድን የታጠቀ ኃይል ነው። የታጠቀ ኃይል በብዛት ባለበት ሀገር የሰላምና መረጋጋቱ ጉዳይ ከባድ ነው የሚሆነው። ስለዚህ ሁሉም የፖለቲካ ሀሳባቸውን የፖለቲካ ፍላጎታቸውን በኃይል ለማስኬድ ወር በኃይል ለመጫን የሚፈልጉ ኃይሎች ትጥቅ አውርደው ወደ መደራደሩ ይምጡ። በቀመንጃ የሚመጣ ሰላም የለም።
የኢትዮጵያ ፌደራል መንግስትና ህወሓት በቅርቡ እንደገና በአገረሸው ጦርነት አንዱ ለሌላኛው ተጠያቂ በማድረግ የተወነጃጀሉ መሆኑ ይታወቃል። የፌደራል መንግስቱ ግጭቱን በሰላማዊ መንገድ የመፍታት ፍላጎት የለውም የሚለው ህወሓት ጦርነቱን እንደገና ጀምሯል በማለት ይከሳል። የክልሉ ብልጽግና ፓርቲ ከምክር ቤቱ አባላት ውስጥ አንዱ መሆኑን ገለጹት። አቶ ጎበዘ ግን የፓርቲው ማቋም ከሌሎቹ የምክር ቤት አባል ፓርቲዎች ተመሳሳይና ግጭቱን በሰላማዊ ውይይት የመቋጨት መሆኑን አመልክቷል። ምክር ቤቱ ችግሩን በሰላማዊ መንገድ ለመፍታት የሚያስችል መንገድ ዝግ እንዳልሆነ እንደሚያምንና የመጨረሻ መፍትሄ ውይይት መሆኑን እንደሚያምን ማብራርቷል።
በጦርነት የሚፈታ በጦርነት የሚመጣ ሰላም ነው። የትም ሀገር የትም ቦታ ብትሄድ በጦርነት አሸንፈ የምታመጣው ሰላም የለም። ለምሳሌ ያህል አንድ ቡድን በሆነ ሰዓት ላይ የኢትዮጵያ መንግስት ህወሓት እንዲያሸንፍ ይችል ይሆናል። በሆነ ሰዓት ግን አቅማቸው ተመቶ የሆነ ቦታ ይወሸቅና ይሄ ጥላቻንና ቁርሾ ፈጥረው ሌላ ተደራጅቶ መጥቶ የሚያጠቃ ኃይል እየተፈጠረ ይሄዳል። በሰላማዊ ድርድርና በሰላማዊ ንግግር የሚመጣ ለውጥ ዘላቂ ነው።
በሐዋሳ ዩኒቨርሲቲ የህግ መምህርና በኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል የሰብአዊ መብት ባለሙያም አቶ በፍቃዱ ድርባ በፓርቲዎቹ መግለጫ ተንጸባረቀው ሐሳብ በአዎንታዊ መልኩ እንደሚመለከቱ ተናግሯል።
የሰላም ድርድር ጥያቄ በመጀመሪያ ደረጃነት በማቅረባቸው በበጎ ነው የተመለከቱት። ዞሮ ዞሮ ሰላም ይሻላል ብሎ የሰላም አማራጭ እንከተል የሚለው ጥያቄ እንዴት ይሆናል ከሚለው ያው ቀድሞ የሚመጣ ነው። በአጠቃላይ በግርድፉ ማለት ነው፣ በተናጠልም ይሁን በዚህ በፖለቲካ ፓርቲዎች የጋራ ምክር ቤቱ የወጣው ሰላም የሰላም አማራጭ ይሻላል የሚለውን እንትን በበጎ ነው የተመለከቱት።
ፓርቲዎቹ የሚያቀርቡት የሰላም ጥሪ ግን አቅጣጫ የሚያሳይ ቢሆን እንደሚመርጡ ማስረድቷል። ሁለቱ ወገኖች የድርድሩ አካል የሚሆኑ ጉዳዮችን እንደ ቅድመ ሁኔታ ማስቀመጣቸውን ትተው በጠረጴዛ ዙሪያ ተቀምጠው የሚነጋገሩ ከሆነም አሁንም ለሰላም እድል መኖሩን ነው ባለሙያው የሚያምኑት።
የሰላም ድርድር እድሉ ሁሌም ክፍት ነው። እድል የለም ማለት ይከብዳል። እድል የሚኖረው ግን የሰላም ድርድሩን ለመጠቀም ሁለቱም ለሰላም ድርድሩ ዝግጁነታቸውን እስከ ጥግ ድረስ እስካሳዩ ድረስ ብቻ ነው የሚሆነው ማለት ነው። ወደ ድርድሩ መግባት ነው ተኩስ መሳሪያቸውን አስቀምጠው ማለት ነው። ስለዚህ እድሉ የለም አይደለም፣ ነገር ግን ወደ ተግባራዊነት እንዲመጣ ለማድረግ የሰላም ድርድሩን ከዚህ በፊት ለመጀመር ሲያስቡ ከነበሯቸው አካሄዶች መቆጠብ ይኖርባቸዋል ማለት ነው። ለምሳሌ በህወሓት በኩል እኔ የሚታየኝ ምንድነው፣ አንደኛው ከዚህ በፊት ሲያነሳቸው የነበሩትን የቅድመ ሁኔታ እያለ ሲያነሳቸው የነበሩትን ጥያቄዎች መልሶ ማጤን ይኖርበታል ማለት ነው። እንዳልኩ አንደኛው ቅድመ ሁኔታ የነዚህ የመሬት ጉዳይ ነው። አሁን በአሁኑ ሰዓት ያለው የመሬት አስተዳደር ጉዳይ በማን ስር ነው ያለው፣ ለማን ይገባል የሚለው ማለት ነው። እሱ ራሱ የሰላም የድርድሩ አካል ነው መሆን ያለበት እንጂ ቅድመ ሁኔታ አይደለም። እሱን ቅድመ ሁኔታ አድርገን እሱ በትሬ ካልተካለልኝ ያልተደረደረ ምትል ከሆነ መቼም የሰላም ድርድሩ ላይ መጣ ነው ማለት ነው።
የተለያዩ የዓለም አቀፍ ተቋማትና ዩናይትድ ስቴትስን የሚመሳሰሉ ሀገራትን የሰሜን ኢትዮጵያ ጦርነት እንዲቆምና ሰላማዊ ውይይት እንዲጀምር ጥሪ ማድረጋቸውን ቀጥሏል። ወደ አካባቢው የተንቀሳቀሱት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ቴሌኮም ጦርነቱ እንዲቆምና የሰላም ውይይት እንዲጀምር ከመጠየቅ ጋር የተያያዘ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን። አድማጮች፣ የሰሜን ኢትዮጵያው ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና ደቅኗል ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዘገባው እንደተሰናዳ እናቀርባለን። አሁን ወደ መቀሌ የሚወስደን ዘገባ ነው። ግጭቱ የሰላም መፍትሄ እንዲያገኝ እንደሚፈልጉ አስተያየታቸውን ለአሜሪካ ድምጽ የሰጡ ተፈናቃዮችና አንዳንድ የመቀሌ ከተማ ነዋሪዎች ተናግረዋል። ሙልጌታ ጽባሃ ካሰባሰበው አስተያየት ጥቂቱ ቀጥሎ ይቀርባል።
ወይዘሮ አታክልቲ ገብረ መስቀል ይባላሉ። ጦርነቱ ሲጀመር ከምዕራብ ትግራይ ማይካድራ ተፈናቅለው ወደ መቀለ እንደመጡ ይናገራሉ። በጦርነቱ ምክንያት አንዱ ልጃቸው እስካሁን የት እንዳለ እንደማያውቁና ሌሎች ልጆቻቸውም ወደ ሱዳንና ወደ ሌላ የትግራይ አካባቢዎች መፈናቀላቸው ገልጸዋል። በቅርቡ ግጭቱ ቆሞ በሰላማዊ መንገድ ይፈታል የሚል ተስፋ ነበረን ብለው ወደ ቀያቸውም ለመመለስ አቅደው እንደነበረ ነው የገለጹት።
ሰናአትኢና ዘርኢና ወላ ምሸላ ዘርኢና ቀለብና ክንረክብና ዝብል እምነት ነርኒ።
በሰኔ ወር ላይ ወደ ቀያችን ተመልሰን ማሸላ ዘርተን ቀለባችንን እናገኛለን የሚል እምነት ነበረን። የሰላም ተስፋ ነበረን። እኛ ሰላም ነው የምንፈልገው። ተገደን የገባንበት እንጂ ጦርነት የሚፈልግ የለም። ጦርነት ሰው ይበላል፣ አገር አውዳሚ ነው። ጦርነት ውድመት እንጂ ልማት የለውም። እኛ አሁንም ሰላም ነው የምንፈልገው። ሰላም ካለ ሁሉም አለ። ሰላም ከሌለ ግን ሁሉም የለም።
ሌላ በተፈናቃይ ማዕከል ያገኘኋቸው ከማይጋባ ምዕራብ ትግራይ ተፈናቅለው የመጡ ወይዘሮ ፀሐይነሽ አስገዶም የተባሉ በበኩላቸው
ሕጂ ዝብላዕ የለን፣ ስተ የለን፣ ስክደን የለን። ወዲ ሰብ ከዓ እንተ ዘይወደ እንተ ዘይሰትዩ
በአሁኑ ጊዜ የሚበላ የለም፣ የሚጠጣ የለም፣ የሚለበስም የለም። የሰው ልጅ ካልበላ ካልጠጣ መኖሪያም ከሌለው ሊኖር አይችልም። ተቀምጠንም ከመሞት አንተርፍም። ሰላም የማይፈልጉ ከሆነ በጉልበታችን ወደ ቀያችን መመለስ አለብን። በሰላማዊ መንገድ ተፈቶ ወደ ቀያችሁ ተመለሱ ከተባልን ጥሩ። እኛ ንብረታችንና ቤታችንን ነው ማግኘት የምንፈልገው። ሰው እንዲሞት እኮ አይፈልግም።
የመቀለ ከተማ ነዋሪ አቶ ኪዳነ ማርያም አታክልቲ የተባሉ ደግሞ ተጀምሮ በነበረ የሰላም ሂደት ተስፋ አድርገው እንደነበረ ነው የገለጹት።
ፍላጊውን ነገር በጠረጴዛ ዙሪያ ይፈታል የሚል ተስፋ ነበረኝ። ነገር ግን ይሄን በመንጠብቅበት ጊዜ ያልታሰበ ድቡዳ የሆነ አጠቃላይ ጦርነት በኢትዮጵያ መንግስት ታውጆ ጥቃት መጀመሩ በጣም አሳዝኖኛል። ይሄ ነገር መቋጫው ዞሮ ዞሮ በጠረጴዛ ዙሪያ የሚፈጸም መሆኑን እየታወቀ ወደዚህ መገባቱ በጣም ነው ያሳዘነኝ።
አሁንም ግጭቱ በሰላማዊ መንገድ ሊፈታ ይገባል ያሉት አቶ ኪዳነ ማርያም በሰላማዊ ዜጎች ላይ ያነጣጠረ የአውሮፕላን ጥቃት የሚወገዝ ነው ብለዋል።
ጦርነት ከፕሮፌሽናል ወታደሮች ጋር የሚደረግ ወይ ደግሞ በጦርነት ሜዳ የሚፈጸም ጉዳይ ሆኖ እያለ ከዚያ ውጭ ከተማ መጥቶ ህጻናትን፣ ሰላማዊ ህዝብን፣ ሲቪል ተቋማትን ማውደም በአጠቃላይ ይሄ ተገቢነት የሌለው ድርጊት ነው።
አቶ ሰለሞን በርሀ እንደሚባሉ የተናገሩት በበኩላቸው ጦርነቱ ዳግም ከተጀመረ ወዲህ ሰብአዊ እርዳታ ወደ ትግራይ መግባት ቆሟል፣ ይህ መሆኑ ደግሞ ትክክል አይደለም ብለው አሁንም ጦርነቱ ቆሞ መሰረታዊ አገልግሎቶች ተከፍተው ህዝብ ሊገለገልባቸው ይገባል ሲሉ ነው የተናገሩት።
ከጦርነት ምን የሚገኝ መፍትሄ የለም። ስለዚህ የተኩስ አቁም ስምምነቱ ተደርጎ በተለይ መሰረታዊ አገልግሎት በማቅረብ ላይ ለምሳሌ እንደ ባንክ፣ እንደ ቴሌኮም፣ ሌሎች መሰረታዊ የሆኑ ለህብረተሰቡ ከፍተኛ አገልግሎት የሚሰጡ የኑሮ መሰረት የሆኑ ነገሮች እነሱን ከፍቶ ዳግም ወደ ፖለቲካዊ መፍትሄ መግባት ያለባቸው ይመስለኛል። ስለዚህ ሁለቱም መንግስታት ቁርጠኝነት ወስደው ወደዚህ መግባት አለባቸው። በተለይ የኢትዮጵያ መንግስት በየጊዜው ሁኔታውን እያጠናሁት ነው፣ እየተነጋገርኩበት ነው፣ የባለሙያዎች ስጋት አለባቸው ወደዛ ቦታ እንዳይሄዱ እያለ የተለያዩ ምክንያቶች የሚፈጥራቸው ምክንያቶች እነዚህ በህዝቡ ላይ በትግራይ ህዝብ ላይ ከፍተኛ ችግር እየፈጠሩ ነው። በተለይ ህዝቡ አገሪቱን ኢትዮጵያን የኔ አገር ብሎ እንዳያስብ የሚያደርጉ ነገሮች እና በህዝቦች መካከል ቁርሾ የሚፈጥር ነገር ነው እና የኢትዮጵያ መንግስት ኃላፊነት የተሸከመው ኃላፊነት ቀላል አይደለም። ይህን ኃላፊነት ተጠቅሞ ሰላም ወደሚያወርድበት መንገድ፣ ሰላም ወደሚገኝበት መንገድ መሄድ መቻል አለበት።
እንደ አዲስ የተጀመረው ጦርነት ቆሞ ወደ ሰላማዊ ውይይት እንዲገባ የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
አመሰግናለሁ ሙልጌታ። ጦርነቱን የጀመረው ማን እንደሆነ በሚነሳው ጥያቄ ላይ የፌደራሉ መንግስትና ህወሓት አንዱ ሌላውን እየወነጀሉ ይስማሉ። በሌላ በኩል ትግራይ ውስጥ በወታደራዊ ተቋማት ላይ የተነጣጠረ የአየር ድብደባ እንደሚያካሂድ የሀገሪቱ የመከላከያ ሰራዊት ጦርነቱ በተጀመረ ሰሞን ያስታወቀ ሲሆን ሲቪሎችና በሲቪል ተቋማት ላይ ግን ጥቃት ፈጽመዋል የሚለውን አስተባብሏል። አድማጮች፣ አሁን ወደ አንድ ዓለም አቀፍ ርዕስ ነው የምወስዳችሁ። የሩቶ ድል ጸንቷል ይላል የኬንያው ጠቅላይ ፍርድ ቤት የተመራጩን ፕሬዚዳንት ዊሊያም ሩቶን ድል ዛሬ ባሰማው ውሳኔ አጽንቷል። ችሎቱ የሩቶን የቅርብ ተገዳዳሪ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን ጨምሮ ምርጫው ተጭበርብሯል ሲሉ ዶሴ የከፈቱ የሁሉንም አቤትባዮች ክሶች ውድቅ ያደረገው በሙሉ ድምጽ ነው። ተመራጩ ፕሬዚዳንት ሩቶ ለኬንያ ሕዝብ ውጤት አመጣለሁ ብለዋል። ዝርዝሩን ግርማ ደግፋ ያቀርበዋል።
የኬንያ ጠቅላይ ፍርድ ቤት ዛሬ ይፋ ያደረገውን ብያኔ በደስታ የተቀበሉት ተመራጩ ፕሬዚደንት ዊሊያም ሩቶ ህዝባቸውን እንደሚያገለግሉ ቃል ገብተዋል።
And we are truly, truly grateful. And I want to say to the people of Kenya
ለኬንያ ህዝብና እዚህ እንድንደርስ ሲጥሩ ለቆዩ ሁሉ ምስጋናችን ይድረስ። አናሳፍራችሁ። ተክተን እንሰራለን። አናሳፍራችሁ።
ሰባት ዳኞች የተሰየሙበት የጠቅላይ ፍርድ ቤቱ ችሎት ባለፈው ነሐሴ 3 የተካሄደው ፕሬዝደንታዊ ምርጫ ውጤት በሀገሪቱ ህገ መንግስትና በምርጫ ህጉ መሰረት ቅቡልና የጸና ነው ሲል በይኗል። ዳኞቹ የጎሉ እንከኖችና ህገወጥ አያያዞችን አለማግኘታቸውን ተናግረዋል። በሌሎቹ አቻ ስዩማን ዳኞች ስም ውሳኔያቸውን ያነበቡት የጠቅላይ ፍርድ ቤቱ ዋና ዳኛ የኬንያ ጠቅላይ ፍርድ ቤት ዛሬ ይፋ ያደረገውን ብያኔ በደስታ የተቀበሉት ተመራጩ ፕሬዚደንት ዊሊያም ሩቶ ህዝባቸውን እንደሚያገለግሉ ቃል ገብተዋል።
We are truly, truly grateful. And I want to say to the people of Kenya and
ለኬንያ ህዝብና እዚህ እንድንደርስ ስትሩ ለቆዩ ሁሉ ምስጋናችን ይድረስ። አናሳፍራችሁ
አክተን እንሰራለን አናሳፍራችሁ።
ሰባት ዳኞች የተሰየሙበት የጠቅላይ ፍርድ ቤቱ ችሎት ባለፈው ነሐሴ 3 የተካሄደው ፕሬዝዳንታዊ ምርጫ ውጤት በሀገሪቱ ህገ መንግስትና በምርጫ ህጉ መሰረት ቅቡልና የጠና ነው ሲል በይኗል። ዳኞቹ የጎሉ እንከኖችና ህገወጥ አያያዞችን አለማግኘታቸውን ተናግረዋል። በሌሎቹ አቻ ስዩማን ዳኞች ስም ውሳኔያቸውን ያነበቡት የጠቅላይ ፍርድ ቤቱ ዋና ዳኛ ማርታ ኩሜ በምርጫው መሸነፋቸው የተነገረውን ዋነኛ ተፎካካሪ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን ጨምሮ ሁሉንም አቤቱታዎች ውድቅ ማድረጋቸውን አሳውቀዋል።
The presidential election petition number E005
የፕሬዝዳንታዊ ምርጫ አቤቱታ E005/2022 ከቁጥሮች E001234778 2022 ጋር አንድ ላይ ውድቅ ናቸው። በውጤቱም በህገ መንግስቱ አንቀጽ 143 መሰረት የመጀመሪያው መልስ ሰጪ የሆነው ተመራጭ ፕሬዝዳንት የተመረጠ መሆኑን እናሳውቃለን።
የምርጫ ኮሚሽኑ የድምጽ ሰጪዎችን ማንነት በትክክል የሚያረጋግጥ ውጤቶቹን የሚያስተላልፍና ያልተቆራረጠ ቴክኖሎጂን ስራ ላይ ማዋሉን ማረጋገጡን ችሎቱ አሳውቋል። የምርጫ ጣቢያዎቹ ድምጾች ጉዳት እንዳልደረሰባቸው የገለጸው ይኸው ችሎት በህጉ መሰረት የመለያ ምርጫ እንዳይጠራ በሚያደርግ ሁኔታ ሩቶ ከ50 ከመቶ በላይ ድምጽ ማግኘታቸውን አሳውቋል። በርግጥ አንዳንድ ችግሮች ነበሩ ብለዋል ዋና ዳኛዋ ኩሜ። ሙሉ ምርጫ እንዲሰረዝ ሊያደርግ የሚችል አቅም ግን የላቸውም።
Although the petitioners have provided numerous arguments pointing to possible
irregularities, አቤት ባይ ቴክኒክ ብልሽት ድምጽ ሰጪዎችን ለማዋከብ መንቀሳቀስን ብሔራዊ ምርጫ ኮሚሽኑ ሊቀመንበሩ በቂ ዝግጅት አለማድረግ፣ በኮሚሽኑ ዝርክርክነት፣ በተወካዮች መጥፋት እና በሌሎችም ብዙ ምክንያቶች የተፈጠሩ የምርጫ ስርዓት አለመጠበቅና ህገወጥ አያያዞችን የሚያሳዩ በርካታ ጭብጦችን ቀርቦም የተጠቀሱት ያለመስተካከል ሁኔታዎችና ህገወጥ አያያዞች በፕሬዝዳንታው ምርጫ የመጨረሻው ውጤት ላይ ይህንን ያህል የጎላ ጫና አልነበራቸውም።
አይኢቢሲ በሚል ምህጻር የሚታወቀውና የሚጠራው የምርጫና የወሰን ጉዳዮች ኮሚሽኑ ነጻ አካል እንደሆነ ነው የሚነገረው። ተሸናፊው ተወዳዳሪ ራይላ ኦዲንጋ የፍርድ ቤቱን ውሳኔ እንደሚቀበሉና እንደሚያከብሩ ባወጡት መግለጫ አሳውቀዋል። ሁልጊዜ ለህግ የበላይነትና ለህገ መንግስቱ የቆምነን ብለዋል። ይሁን እንጂ የችሎቱን አስተያየት ብንቀበልም በውሳኔው ግን ጨርሶ አንስማማም ሲሉ አክለዋል። ከኦዲንጋ ጋር ለምክትል ፕሬዝዳንትነት የሮጡት ማርታ ካሮናም እንግዲህ ፍርድ ተሰጠ፣ በግኝቶቹ ግን አንስማማም ሲሉ ትዊት አድርገዋል። የዳኞቹን ውሳኔ ከራይላ ኦዲንጋ ጠበቆች አንዱ ጄምስ ኦሬንጎም ተቃውመውታል።
The rule of law should prevail. The court normally has the last word.
የህግ የበላይነት መጽናት አለበት። ሀገሪቱ ህግ በመሰረቱ የፍርድ ቤቱ ውሳኔ የመጨረሻ ነው። እንደ ነጻ ዜጎች ግን ለመቃወም መብት አለን። እናም በብርቱ እንቃወማለን።
I disagree very vehemently.
ዊሊያም ሩቶ በመጪው ሳምንት ቃለ መሐላ ፈጽመው የኬንያ ሪፐብሊክ አምስተኛ ፕሬዝዳንት ይሆናሉ። ኡሁሩ ኬንያታም በክብር ይሰናበታሉ።
ቆንጂት ታየና አመሰግናለሁ። አድማጮች መግቢያው ላይ አቅራቢውን ግርማ ደገፋ ብዬ ነበር፣ ይቅርታ ጠይቃለሁ። አቅራቢው ተለውጧል፣ ቆንጂት ታየነች ያቀረበችልን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ ስርጭት እስከ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ39 ያመለክታል። ወደ ሁለተኛው ክፍል ቀዳሚ ቅንብር ነው የምናልፈው። ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጭ በደረሰ ጥያቄ መነሻነት በህመሙ ምንነት፣ ሕክምናና ሌሎችም ተያያዥ ርዕሰ ጉዳዮች ላይ ትኩረት የሚያደርግ ቅንብር ነው ይዞ የቀረበው። ሙያዊ ማብራሪያውን የሚሰጡን ቀደም ብዬ በመግቢያችን ያስተዋወቅኳቸው ዶክተር ተዋበ ግርማ ናቸው። የኩላሊት ሐኪም ናቸው። እነሆ ዝግጅቱ ነው። ዶክተር ተዋበ፣ ይህን በልማድ የኩላሊት ጠጠር የተባለ ህመም ምንነት በመረዳት ብንጀምር፣ ለመሆኑ የኩላሊት ጠጠር በሽታ መንስኤው ምንድን ነው?
የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎችና ንጥረ ነገሮች ወይም ሚነራልስ መከማቸት ምክንያት ነው። ከ80% በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦግዛሌት የተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው። ሌሎችም አይነት የኩላሊት ጠጠሮች አሉ። ዩሪክ አሲድ የሚባል ንጥረ ነገር ሲበዛ የሚፈጠር፣ ሲስትን የሚባል ንጥረ ነገር ሲበዛ የሚፈጠር ወዘተ። እነዚህ አይነት ጠጠሮች ሊፈጠሩ ይችላሉ።
አንዳንዶች ይህ በሽታ አንዳንድ ጊዜ መቋቋም የማይቻል አይነት ህመም፣ የስቃይ ስሜት የሚፈጥር መሆኑን ይናገራሉ። በቅድሚያ ዋነኞቹ የህመሙ ምልክቶች ምንድን ናቸው? የተባለው አይነትስ ከፍተኛ የስቃይ ስሜት በምን ይሆን የሚቀሰቀሰው?
የኩላሊት ጠጠር ስንል በኩላሊት በኩል በሽንት ቧንቧ ከኩላሊት ወደ ሽንት ፊኛ በሚወስደው ቧንቧ እንዲሁም ደግሞ በሽንት ፊኛ እና ከዛም ሰውነት ወደ ውጪ በሚያወጣው ቧንቧ ላይ ጠጠር ሲፈጠር ነው የኩላሊት ጠጠር ልንለው የምንችለው። ሌሎች አካል ክፍል ውስጥ የሚፈጠሩ ጠጠሮች፣ ለምሳሌ በሐሞት ፊኛ ውስጥ የሚፈጠሩ ጠጠሮች የተለዩ ጠጠሮች ናቸው። ከኩላሊት ጠጠሮች ጋር አይመሳሰሉ።
እነኚህ በሽንት ቧንቧና በኩላሊት ከሰውነት ፈሳሽን የማጣራት ስራ ጋር በተያያዘ የሚመጡት ናቸው ተለይተው በዚህ የሚካተቱት?
ልክ ነው።
መልካም ዶክተር ተዋበ፣ ምንም አይነት ምልክት ከማያሳዩት አንስቶ እጅግ ከፍተኛ የስቃይ ስሜት እስከሚቀሰቅሰው ድረስ የህመሙን አይነቶች ልዩነቶች ገልጠዋል። አንድ ሰው ይህ በሽታ እንዳለበት እንኳን ሳያውቅ ለሌላ ህክምና ፍለጋ በሄደበት በምርመራ የሚደረስበት ጊዜ መኖሩንም አስረድተዋል። ለመሆኑ አንድ ሰው ሐኪም ማየት ያለበት መቼ ነው?
ሐኪም ማየት የሚገባው ምልክት ሲፈጠር ነው። ደም ሽንት ውስጥ ካየ፣ ህመም፣ የጎን ህመም፣ የጀርባ ህመም ካለ፣ አንዳንዴ ደግሞ ትኩሳት፣ የሽንት ሲወጣ ማቃጠል የመሳሰሉት ምልክቶች ሲኖሩ ሐኪሞችን ማየት ይመረጣል። አንዳንድ ሰዎች ደግሞ እንደዚሁ በቤተሰብ ውስጥም ሄሬዲተሪ ወይም በዘር የሚወረስ አይነት የጠጠር አይነቶች አሉ። እንደዚህ አይነትም ታሪክ ያላቸው ሰዎች በተለይ እንደዚህ አይነት ምልክቶችን ሲያዩ ሐኪምን ማማከር ይገባል።
ይሄ የኩላሊት ጠጠር በኩላሊት ተጣርቶ የሚወጡ ቀደም ብለው የገለጹልን ንጥረ ነገሮች መጠራቀምን የሚመለከት እንደመሆኑ አንዳንዶች ፈሳሽ አብዝቶ መጠጣት ከእንደዛ አይነት ችግር ሊያድን ይችላል፣ ይረዳል የሚል አስተያየት ሲሰጡ ይሰማል። በእርግጥ ተጨባጭነት ያለው
ይሄ በጣም ትክክል ነው። በቂ ፈሳሽ መውሰድ በጣም አስፈላጊ ነው ኩላሊት የማጣራት ስራውን እንዲያደርግ። እነኚህም የሚፈጠሩ ጠጠሮች የሽንት ቧንቧዎች ጋር ተጣብቀው እንዳያድጉ ይሄ ፈሳሽ ያጥባቸዋል። ይህንን ስንል ዋናው ዓላማ የሽንትን መጠን በቀን ከ2.5 ሊትር ማድረስ ነው። የአንድ ሰው መውሰድ ያለበት የፈሳሽ መጠን በቀን የተለያየ ሊሆን ይችላል። አንዳንድ ሰዎች እንቅስቃሴ የሚያደርጉ ሰዎች፣ እነ ፓይለቶች ወይም አውሮፕላን ውስጥ የሚሰሩ ሰዎች ፈሳሻቸው የመቀነስ ነገር ስለሚኖር አብዝተው ፈሳሽ መውሰድ ሊኖርባቸው ይችላል። በረሃ ውስጥ የሚኖሩ ሰዎችም እንደዛው አብዝተው ፈሳሽ ሊወስዱ ይገባቸዋል። ቀዝቃዛ ቦታ ያሉ ሰዎች በጣም ብዙ ፈሳሽ መውሰድ ላይችሉ ይችላል፣ ግን አትሊስት ሽንታቸውን ከ2 እስከ 2.5 ሊትር ለማድረስ
24 ሰዓት ከሰውነታቸው የሚወጣ የሽንት መጠን ያን ያህል መጠን እንዲኖረው የሚጣራው ነገር አብሮ እንዲወጣ።
ልክ ነው። ብዙ ውሃን ስንጠጣ ሽንት ውስጥ ያሉ ንጥረ ነገሮች ኮንሰንትሬሽናቸው እንዲቀንስ ያደርጋል። በሽንት ውስጥ ያለው የካልሲየም መጠን ወይንም የኦግዛሌት መጠን ቀደም እንዳልነው የሚያጋልጡት ነገሮች እንዲቀንሱ ያደርጋል። አንዱ እሱም ነው ጥቅሙ ፈሳሽን አብዝቶ መጠጣት። ፈሳሽ ስንል ደግሞ በአብዛኛው ውሃ መሆን ይገባዋል። ሶዳ መጠጦች ወይም እነኚህ ሶፍት ድሪንክስ የምንላቸው በአብዛኛው እነሱን የሚመረጡ አይደሉም። ምክንያቱም ፎስፌት የተባለ ነገር አላቸው። ይሄ በሽንት ውስጥ ያለን ሲትሬት የተባለን ጠጠር እንዳይፈጠር የሚከላከልን ቅመም እንዲቀንስ ያደርጋል እና ውሃ ነው ሰዎች እንዲጠጡ የሚናበረታል።
መልካም። በየዕለቱ ጠቀም ያለ መጠን ያለው ፈሳሽ በተለይም ደግሞ ውሃ አብዝቶ መጠጣት ጠቀም ያለው መሆኑን ካስረዱበት ትንታኔና አንዳንዴም ጠጠሩ ብዙም ሳይከማች በራሱ በሽንት አማካኝነት ከሰውነት ይወጣል ለከም ከሰውነት ይወጣል ከሚለው እሳቤ አንጻር የጠጠሩ መጠን ምን ያህል ሲደርስ ይሆን አሳሳቢነት የሚከስተው?
መጠኑ ከ5 ሚሊሜትር በላይ ሲሆን ጠጠር ሳይሰብር ለመውጣት በጣም አስቸጋሪ ነው። ከኩላሊት ወደ ሽንት ፊኛ የሚወስደው የሽንት ቧንቧ ከዛ በላይ ማሳለፍ አይችልም። ትልቅ ጠጠር ከሆነ 5 ሚሊሜትር ነው። እና ከዛ በላይ ከሆነ እነኚህ ጠጠሮቹ መሰበር ያስፈልጋቸዋል። በተለይ ደግሞ በጣም በፍጥነት መውጣት አለበት ወይም ቶሎ መሰበር አለባቸው የምንላቸው የሽንትን መውጣት የሚከላከሉ ወይም የሚዘጉ ቧንቧው እንዲዘጋ የሚያደርጉ ጠጠሮች ሲፈጠሩ ኩላሊት እብጠትን ስለሚያመጡ እነሱ ቶሎ ተሰብረው ወይም በሌላ መልኩ በሰርጀሪ መውጣት ይኖርባቸዋል።
ጨዋማነት ያላቸው ምግቦች የበለጠ ሊያባብሱ እንደሚችሉ ገልጸዋል። በምግብ በኩል በአንድ ወቅት የኩላሊት ጠጠር እንዳላቸው ካወቁ በኋላ ሰዎች ሊያደርጉ የሚችሉት ጥንቃቄ አለ። አመጋገብን የመቀየር ሁኔታ እንዳማራጭ ሊመከር ይችላል። በራሳቸው ሊያደርጉ የሚችሉት ሌሎችም አማራጮች ካሉ
በመጀመሪያ ከምግብ ጋር በተያያዘ ማነሳው ጨውን በመጠኑ መጠቀም የሚል ነው። ጨው አንድ ሰው በቀን ውስጥ ከሁለት እስከ 3 ግራም ያህል ጨው ነው ሪኮመንድ
የምናደርገው ማግኘት ያለበት።
አዎ፣ በተለይ ደግሞ ኩላሊት በሽታ፣ የደም ግፊት፣ የልብ ህመም እና እንደዚህ ጠጠር ያለባቸው ሰዎች በተለይ እነሱ በጣም ሪስትሪክትድ ይሆናሉ። በጨው ላይ
መመጠን አለባቸው የሚወስዱት ነው የጨው መጠን።
አዎ፣ ልክ ነው። መመጠን አለባቸው። ኩላሊት ሰውነት ውስጥ ከሚፈልገው በላይ ጨው ሲፈጠር ያው ኩላሊት ነው የሚያስወጣው ይህንን ጨው። ይህን በሚያደርግበት ጊዜ ተያይዞ የሚወጣ ካልሲየም የተባለ ንጥረ ነገር አለ እና ብዙ ጨው ሲበላ ኩላሊት ጨውን ለማስወጣት በሚሞክርበት ጊዜ ብዙ ካልሲየም ሽንት ውስጥ ይፈጠራል እና ከፍተኛ የሆነ የካልሲየም መጠን ደግሞ ለጠጠር መፈጠር ያጋልጣል ማለት ነው። አዎ። ከጨው ጋር በተያያዘ ደግሞ ሌላ ማንሳት የምፈልገው ብዙ ፕሮቲን ያለው ምግብ መመገብ ለጠጠር ያጋልጣል። ቅድም ከጠጠር አይነቶች አንዱ ከገለጽኩት ውስጥ ዩሪክ አሲድ የተባለው ጠጠር ነው። አብዛኛው ስጋ ነክ ነገሮች በመመገብ የሚመጣ ነው። የኩላሊት ጠጠር ያለባቸው ሰዎች በአብዛኛው ከ170 እስከ 250 ግራም አካባቢ የሚደርስ ፕሮቲን መመገብ ነው በቀን ውስጥ የሚፈቀድላቸው። ይሄ ሩብ ኪሎ ያህል ስጋ
በቀን ከፍተኛው መጠን ሩብ ኪሎ ያህል ነው ላይ።
እነሱን ማድረግም በጣም የኩላሊት ጠጠሮችን መምጣት ሊቀንስ ይችላል። ሌላ ደግሞ ሶስተኛ ከምግብ ጋር በተያያዘ ኦግዛሌት የተባለ ንጥረ ነገር አለ። በጎመን ውስጥ፣ ሽምብራ፣ ሎዝ፣ ቤሪስ የምንላቸው ፍራፍሬዎች፣ ስትራውቤሪ፣ ብሉቤሪ፣ ራስቤሪ አይነት ፍራፍሬዎች ጋር በተያያዘ የሚመጣ ብዙ ኦግዛሌት የተባለ ነገር አለ። እነሱንም በመጠኑ ማድረግ ይረዳል። ከዚህ ጋር ያይዤ የማነሳው ደግሞ ካልሲየም የተባለው ንጥረ ነገር መብዛት ነው ሽንት ጠጠር የሚፈጥረው ብለናል። ግን ካልሲየምን መቀነስ የለብንም። ከ800 እስከ 1200 ሚሊ ግራም ያህል ካልሲየም በቀን ውስጥ ለአጥንታችንና ለጥርሳችን ጤንነት ያስፈልገናል።
ዶክተር ተዋበን አመሰግናለሁ። አድማጮች፣ አሁን ሳምንታዊው ስፖርት።
ኢትዮጵያ ለአፍሪካ ሀገራት ሻምፒዮንሺፕ ቻን ውድድር አልፋለች። ለውድድሩ ለማለፍ ከሩዋንዳ ጋር የመጨረሻ ዙር የመልስ ጨዋታዋን ቅዳሜ ዕለት ያደረገችው ኢትዮጵያ ሩዋንዳን 1-0 በማሸነፍ በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ ሀገራት ሻምፒዮንሺፕ ቻን ውድድር ማለፏን አረጋግጣለች። በኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ የእግር ኳስ መጫወቻ ስታዲየም ካለመኖሩ ጋር ተያይዞ የኢትዮጵያ ብሔራዊ ቡድን በሜዳው ያደርገ የነበረውን የመጀመሪያውን ጨዋታ አርብ ነሐሴ 20 በታንዛኒያ ዳሬ ሰላም አድርጎ 0-0 በሆነ የአቻ ውጤት ነበር የተለያየው። በሩዋንዳው የመልስ ጨዋታ ደግሞ በ22ኛው ደቂቃ ላይ ዳዋው ቴሳ ባስቆጠረው ብቸኛ ጎል 1-0 በማሸነፍ በዚሁ የድምር ውጤት ለቻን ማለፍ ችሏል። የ2023 የቻን ውድድር እንደ ጎርጎሮሳውያኑ ከቀጣዩ ጥር 8 እስከ የካቲት 5 በአልጄሪያ አስተናጋጅነት ይካሄዳል። ከ2007 ጀምሮ በየሁለት ዓመቱ በሚካሄደው በዚህ ውድድር 18 ሀገራት ይሳተፋሉ። ሀገራቸውን በመወከል በውድድሩ የሚሳተፉት ደግሞ በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ ናቸው። የዳኞችን ስህተት ለመቅረፍ በሚል ተግባራዊ የሆነው ቫር በእንግሊዝ ሌላው ዝግብ አስነስቷል። ባለፈው ሳምንት በተለይም ቅዳሜ ዕለት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች የመሃል ዳኞች በቪዲዮ በመታገዝ ወይም በቫር እይታ የሰጧቸው ውሳኔዎች አነጋጋሪ ሆነዋል። በተለይ ቼልሲ ከዌስትሃም እንዲሁም ኒውካስል ከክሪስታል ፓላስ ጋር ባደረጓቸው ጨዋታዎች ዌስትሃምና ኒውካስል ያስቆጠሯቸው ጎሎች በቫር መሻራቸው ብዙዎችን ያነጋገረ ክስተት ሆኗል። 2-1 እየተመራ የነበረው ዌስትሃም በ90ኛው ደቂቃ ላይ ያስቆጠረው የአቻነት ግብ እንዲሁም 0-0 በተጠናቀቀው የኒውካስልና የክሪስታል ፓላስ ጨዋታ የፓላስ ተከላካይ በራሱ መረብ ላይ ያስቆጠረው ግብ ከጸደቁ በኋላ በቫር ተሽረዋል። ሁለቱም ግቦች የተሻሩት በበረኞች ላይ ጥፋት ተሰርቷል በሚል ነው። ይሁን እንጂ የጎሎቹ መሻር የተሳሳተ ውሳኔ እንደሆነ በብዙዎች ታምኗል። የዌስትሃም አሰልጣኝ ዴቪድ ሞየስ በቼልሲ ላይ ያስቆጠሩትን ጎል መሻር አሳፋሪ ውሳኔ ሲሉ ገልጸውታል። የኒውካስሉ አሰልጣኝ ኤዲ ሃውም እንዲሁ ፍጹም የሆነ ንጹህ ጎል እንደተሻረባቸው በመግለጽ ዳኛው በቫር በመታገዝ ባሳለፈው አወዛጋቢ ውሳኔ ክለባቸው የነበረውን የማሸነፍ ዕድል መቀልበሱን በመግለጽ ተችተዋል። ፕሪሚየር ሊጉ በእነዚህ ሁለት ጨዋታዎች የተሻሩትን ጎሎች በአስቸኳይ ለማጣራት የፕሮፌሽናል ዳኞችን ማህበር ጠይቆ ጥያቄው ተቀባይነት ማግኘቱን የእንግሊዝ ሚዲያዎች ዘግበዋል። ማህበሩ አወዛጋቢዎቹ ውሳኔዎች ስህተት መሆናቸውን እንደተቀበለም ነው የተዘገበው። ሊጉ ከፕሮፌሽናል ዳኞች ጋር በመሆን ውሳኔውን ካጣራ በኋላ ምን እርምጃ ሊወሰድ እንደሚችል ግን የተባለ ነገር የለም። ፖል ፖግባ ወንድሙን ጨምሮ ታጥቀው ለሚዝቱበት ግለሰቦች 100,000 ዩሮ መክፈሉን ተናገረ። ፈረንሳዊው የመሃል ሜዳ ተጫዋች ፖል ፖግባ ዛቻ እየተፈጸመበት መሆኑን ለፖሊስ ማመልከቱን ተከትሎ የፈረንሳይ ፖሊስ ምርመራ በማድረግ ላይ ነው። ፖሊስ ባለፈው ሳምንት ምርመራ መጀመሩን ካሳወቀ ከ24 ሰዓታት በኋላ ፖግባ ወንድሙ ለሚገኝበት አንድ ታጥቆ የተደራጀ ቡድን 100,000 ዩሮ መክፈሉን አሳውቋል። የፈረንሳይ ፖሊስ እንዳለው የታጠቀው ቡድን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በነጻ ዝውውር ጁቬንቱስን የተቀላቀለውን ፖግባን 13 ሚሊዮን ዩሮ እንዲከፍል ጠይቋል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት ነበር። ለምርመራው ቅርበት ያለው አንድ ባለስልጣን ፖግባ ከዚህ ቀደም 100,000 ዩሮ ለቡድኑ መክፈሉን ለመርማሪዎች እንደገለጸ አሶሺየትድ ፕሬስ ዘግቧል። ከፈረንሳይ የወጡ ዘገባዎች እንደሚያመለክቱት ደግሞ አማካዩ ክፍያውን የፈጸመው አገሩ ለነበረባት ማቀፍ ጨዋታ ፓሪስ በነበረበት ወቅት በመጋቢት ወር ጭንብል በለበሱ ታጣቂዎች ዛቻ ከደረሰበት በኋላ በቀጣይ ወር ሚያዝያ ውስጥ ነው። የታጠቀው ቡድን ቱሪን በሚገኘው የጁቬንቱስ ማሰልጠኛ ማዕከልም ተገኝቶ የገንዘቡን ጥያቄ ያቀረበ ሲሆን ወንድሙ በቡድኑ ውስጥ እንዳለ ፖግባ ተናግሯል ሲሉ የፈረንሳይ መገናኛ ብዙሃን ዘግበዋል። የእንግሊዝ ፕሪሚየር ሊግ በክረምቱ የተጫዋቾች ዝውውር ያወጣው ወጪ በክብረ ወሰንነት ተመዝግቧል። የክረምቱ የዝውውር መስኮት ሐሙስ ምሽት ማንቸስተር ዩናይትድ ብራዚላዊውን የክንፍ ተጫዋች አንቶኒን ከአያክስ ባስፈረመበት የ82 ሚሊዮን ፓውንድ ክፍያ ፍጻሜውን አግኝቷል። በክረምቱ የዝውውር ገበያ የፕሪሚየር ሊጉ ክለቦች በአጠቃላይ ወደ 1.9 ቢሊዮን ፓውንድ ለተጫዋቾች ዝውውር ወጪ ያደረጉ ሲሆን ይህም በአንድ የዝውውር መስኮት ወጪ የተደረገ በታሪክ ከፍተኛው ገንዘብ ሆኖ ተመዝግቧል። እስካሁን በክብረ ወሰንነት የተያዘው በ2017 ወጪ የተደረገው 1.4 ቢሊዮን ፓውንድ ሲሆን በአውሮፓ ደረጃም ክብረ ወሰን የነበረው ይህ የዝውውር ገንዘብ ዘንድሮ በራሱ በፕሪሚየር ሊጉ ተሰብሯል። በፕሪሚየር ሊጉ የሚሳተፉት 20 ክለቦች አጠቃላይ ወጪ ካለፈው ክረምት የ1.1 ቢሊዮን ፓውንድ ወጪ ጋር ሲነጻጸር በ67 በመቶ ከፍ ብሏል። ከሊጉ 20 ክለቦች መካከል 9ኙ በክረምቱ ከ100 ሚሊዮን ፓውንድ በላይ ለተጫዋቾች ግዢ አውጥተዋል። የፕሪሚየር ሊግ ክለቦች የክረምቱ ወጪ የስፔን ላሊጋ፣ የጣሊያን ሴሪያና የጀርመን ቡንደስሊጋ ክለቦች በጋራ ካወጡት ወጪ የላቀ ነው። በዝውውር መስኮቱ ከ250 ሚሊዮን ፓውንድ በላይ ያወጣው ቼልሲ በፕሪሚየር ሊግ ታሪክ በአንድ የዝውውር መስኮት ከፍተኛ ወጪ ያወጣ ክለብ ሆኗል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሳምንታዊ ስፖርት ዝግጅቱም ኬኔዲና መሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በየአመቱ በመስከረም ወር የመጀመሪያ ሰኞ የሰራተኞች ቀን በመባል የሚታወቀውን አመታዊ በዓል ታከብራለች። እለቱ በሀገሪቱ የሚገኙ ሰራተኞችና ለዩናይትድ ስቴትስ ብልጽግና ያበረከቱት አስተዋጽኦ የሚከበርበት ነው ሲል የእለቱ ርዕሰ አንቀጽ ይንደረደራል። በማያያዝም የሰራተኞች ቀን ይፋ የበጋ ወራት መገባደጃ ተደርጎም እንደሚቆጠር ያብራራው ርዕሰ አንቀጽ በርካታ አሜሪካውያን እለቱን ከስራ ረፍት በመውሰድ የበጋው ጊዜ ከመብቃቱ በፊት ከቤተሰብ ጋር በመሰባሰብ ከቤት ውጪ ምግብ በማብሰልና ዋና መዋኘት በመሳሰሉ እንቅስቃሴዎች የሚያከብሩት ቢሆንም እለቱ በአውዳመትነት እንዲከበር ያደረጉት ሁነቶች ግን ስስት፣ ህዝባዊ አመጽና ደም መፋሰስ የነገሱበት እንደነበር ይተነተናል። በ19ኛው ክፍለ ዘመን መባቻው የእርስ በርሱ ጦርነት ማግስት የኢንዱስትሪ መሪዎች በሚል መጠሪያ የሚታወቁት እንደ ኮርኔሊየስ ቫንደርቢልት፣ አንድሪው ካርኔጊ፣ ጄፒ ሞርጋን እና ጆን ሮክፌለር ያሉ ባለጸጋና ከፍተኛ ተጽዕኖ አድራጊ የንግድ ሰዎች በፍጥነት እያደገ የመጣውን ኢኮኖሚና ከቁጥጥር ውጪ በሆነ መንገድ ያቆለቆለውን የፈጠራ ሂደት እንደ ልብ በሚገኘው የስደተኛ ሰራተኞች ጉልበት የፈጠሩትን እድል ተጠቅመው መጠነ ሰፊ የንግድ ስራ ለማቋቋምና ከፍተኛ ሀብት ለማከማቸት ችለው ነበር። ይህም በወቅቱ በእጅጉ የሚፈለገውን የሥራ ዕድልና ዕድሎችን የፈጠረ ቢሆንም የንግድ አሰራራቸው በቃኝን የማያውቅ በየፋብሪካው ብረት ማቅለጫዎችና የማዕድን ቁፋሮ ሥራ ተጠምደው የሳምንቱን 7 ቀናት ለ12 ሰዓታት በመስራት ነገር ግን ለመኖር የማያስችል ደሞዝ የሚከፈላቸውን ሰራተኞችን ጉልበት የሚበዘብዝ ነበር። የለቱ ርዕሰ አንቀጽ በመቀጠልም እንደ አውሮፓውያን አቆጣጠር በ1880ዎቹ መጨረሻ አካባቢ ሰራተኞች ይህን ሁኔታቸውን ለማሻሻል በ18ኛው ክፍለ ዘመን መዋቀር ጀምሮ የነበሩ የሰራተኛ ማህበራትን መቀላቀል እንደጀመሩ፣ የተሻለ ክፍያ አያያዝ፣ ደህንነቱ የተጠበቀ የሥራ ሁኔታና እያደገ ለሚገኘው የአሜሪካ ምጣኔ ሀብት ያበረከቱት አስተዋጽኦ እውቅና እንዲሰጠው መጠየቅ መጀመራቸውን ያስረዳል። እነዚህ ጥያቄዎቻቸው መልስ ሳያገኙ ሲቀሩ ታዲያ የሥራ ማቆም አድማዎችን ያዘጋጃሉ። ይህ ግን እጅግ አስቸጋሪና አደገኛ ጥረት ነበር። በስራ ማቆም አድማው ላይ የሚሳተፉ ሰራተኞች በተደጋጋሚ አናታናታቸውን ተብለው ወደ ስራቸው እንዲመለሱ ኩባንያዎች ጠበንጃ ያነገቱ ወረበሎችን ይቀጥሩ እንደነበር ያትታል። አንዳንዴም አድማ አድራጊዎች ላይ ጉዳት ማድረስ ይበረታታ እንደነበር ርዕሰ አንቀጹ ያመለክታል። እጅግ ጎልተው ከሚነገሩ የዚህ አይነት አጋጣሚዎች አንዱ በቺካጎ የተካሄደው ፑልማን የተሰኘው አድማ ሲሆን በወቅቱ የፌደራል ወታደሮች በባቡር ሐዲድ ላይ አድማ ሲያካሂዱ የነበሩ ተሳታፊዎችንና የፑልማን መኪና አምራች ካምፓኒ የፈጸመውን የደሞዝ ቅነሳና የሰራተኛ መበተን ተቃውሞ ሰልፍ ያካሄዱ ሰራተኞችን ጭካኔ በተመላበት መንገድ በትነዋቸዋል። በእለቱም 30 ሰዎች ህይወታቸው አልፏል። የሚገርመው ግን አድማው የተካሄደበት ቀን ፕሬዝዳንት ግሮቨር ክሊቭላንድ የሰራተኞች ቀን ብሔራዊ በዓል ሆኖ እንዲከበር የቀረበውን ረቂቅ ህግ እንዲሆን በፊርማቸው ያጸደቁበት ቀን ነበር። የአሜሪካ ፕሬዝዳንት ጆ ባይደን እለቱን አስመልክተው ባደረጉት ንግግር ጠንክረው የሚሰሩ አሜሪካውያን የሀገራችን የጀርባ አጥንት ናቸው። መካከለኛ የኑሮ ደረጃ ላይ የሚገኘው ህብረተሰብ ነው አሜሪካን የሰራት። ማህበራት ደግሞ መካከለኛ የኑሮ ደረጃን ፈጥረዋል ብለዋል። አክለውም መካከለኛ የኑሮ ደረጃ ላይ የሚገኙ ሰዎችን ህይወት የሚደግፉ ሁሉም ነገሮች የተቻሉት በሰራተኛ ማህበራት በመሆኑ በዚህ የሰራተኞች ቀን ሁሉንም ሰራተኞችና ኢኮኖሚያችን ወደፊት እንዲራመድና ሀገራችን ጠንካራ እንድትሆን በጽናት ያካሄዱትን ትግል እናከብራለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችንን ወደ ማገባደዱ ተቃርበናል። ቀደም ብዬ በመግቢያው አስተዋውቄ የነበረው የሰሜን ኢትዮጵያ ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ አገራዊ ምክክር ኮሚሽን ማስታወቁን ገልጠን ነበር። ስግጅቱን ለማቅረብ ግን ሰዓታችን አልፈቀደም። ሳምንታዊ የአፍሪካ ነክ ርዕሶችም ዛሬ ለምሽቱ ሰዓት በማለቁ አልቀረበም። በነገው ምሽት እናቀርባለን። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ለዕለተ ሰኞ ምሽት ያዘጋጀውን እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና እንዲሁም ከተቀሩ ባልደረቦቻችን የስርጭት መሐንዲሱ ኔልሰን ሎፔዝ ጋር በመሆን በዚሁ እንሰናበታለን። እንገናኝ። በእኔ በኩል ሰላም፣ ደህና ደሩ። Thank you.